ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን። ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ቆዩ ዘንድ በአክብሮት እንጋብዛለን።
አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም በቅርቡ ባወጣው ሪፖርት ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። በተለይም ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉንም አመልክቷል። ይህንን መሰረት አድርጋ ስመኝሽ ቆየ የማህበራዊ ሚዲያ አጥኚዎችና ተመራማሪዎችን አነጋግራለች። ከትላንትናው የቀጠለው ዘገባው ሐሰተኛ መረጃዎችና የጥላቻ ንግግሮች በንጹሃን ዜጎች ላይ ያደረሱ ስላሉት ጉዳት ይቃኛል። ወደዛው ነው የምናልፈው።
ፌስቡክ እና ሌሎችም ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨትና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል።
ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካልን ደግሞ በጣም ሴንሲቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሐሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳፈስ ያደርገዋል ማለት ነው። መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደርጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃ ማየት ስለሚፈልግ፣ ኮሚኒኬት ማድረግ ስለሚፈልግ፣ ምን ተፈጠረ ምን አለ የሚለውን ማየት ስለሚፈልግ ወደ እነዚህ መድረኮች ይመጣል። ሶ አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ፣ የበለጠ እንዲባባስ ያደርጋል ማለት ነው። ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያደርጉት በዚህ እይታን ፕሮሞት በሚያደርገው አልጎሪዝማቸው አማካኝነት ነው።
ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሃውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማር እና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋንኛ ፍርሃታቸው አሁን የሚታዩት ከፋፋይና ጽንፍ ያዙ ባህሪያት ገና እየጀመሩ ሊሆን እንደሚችልና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሐሳብ ይጋራል።
ከ2015-16 በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ ያለ በመጣባቸው ወቅቶች፣ ከዛም በ2020 ከሀጫሉ ግድያ በኋላ ባየናቸው ግጭቶች፣ ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውን ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረክ።
የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ህይወት ላይ ያደረሱት ያሉት ጉዳት ከሚታሰበውም በላይ መሆኑን ነው ባለሙያዎቹም ያስረዱት። ለምሳሌ ሐሰተኛ መረጃዎች የሰብአዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎለባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮሆቦት እንደምትለው በርካታ ሰዎች ለጭንቀትና ለተለያዩ የአይምሮ ጤና መታወኮች ይጋለጣሉ።
ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ ሐሰተኛ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል፣ አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢው እርዳታና ተገቢው መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያየ ዓለም አቀፍ ድርጅቶች ሊሆኑ ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆኑ ይችላሉ። ሌሎችም ሰዎች ስለ ግጭቶቹ የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱት እርምጃ ብዙ ጊዜ የተሳሳተ ይሆናል።
በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሐሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሐማስ መካከል እንደ አዲስ ባገረሸው ጦርነት መሃል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልቦለድ ለመለየት እንዲቸገሩ አድርጓቸዋል። ለነዚህ ሐሰተኛ መረጃዎችና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ሆኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦችና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ታመለክታለች።
ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ ቢለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ በሚያዩ በአርዕስቱ፣ በምስሎቹ፣ በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደርግ በብዛት አይደሉም። ሌላ ሀገር የተፈጠሩ ሁነቶችን ወይም 3-4 ዓመት ያለፋቸውን ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉና እነዛን መጠራጠር አለብን። እምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለውና አሁን ግን እምናየው ነገርን ማመን የለብንም ወደሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን።
ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሐሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው።
እንደ ትልቅ ችግር ግን ማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችንና ሐሰተኛ መረጃዎችን ይቆጣጠራሉ ብሎ መጠበቅ ስለማይቻል ዋናው ችግር ያለው እነሱ ጋር ነው ብዬ ነው የማስበው። ሶ እነሱ መድረኮቹ አሉ፣ የጥላቻ መልእክቶቹን የሚቀርጹና የሚለጥፉ ሰዎች ወይም ትሬት አክሰር የምንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለ፣ የሚያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው።
አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል።
የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ መንግስታት። የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላቶሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖርም ፌስቡክ በአፍሪካ ደረጃ ግን ካየነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ።
በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በኢትዮጵያ ከሰሞኑ የተጀመረው የስራ ፈጠራ ሐሳብ ያላቸው ወጣቶችን በፌስቡክ ማህበራዊ ትስስር ገጽ የሚያሳትፍ የግል ተነሳሽነት ከፍተኛ የሆነ ትኩረትን ስቧል። አስማማዋየ ነው በዚህ ዙሪያ ያሰናዳው ዘገባ ይቀጥላል።
የላቁ ሐሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይና የከርናሬሽ ባባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሐሳቦች እንዲያጋሩ በማድረግ በሐሳቡ ልቆ ለተመረጠ አንድ ሰው የሥራ ማስጀመሪያ እስከ 100 ሺህ ብር ድጋፍ የመስጠት መርሃ ግብር ጀምሯል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም
corporate social responsibility ና አብዛኛውን ጊዜ በርዳታና በመናንም ነበር ምናሳልፈው ድርጅታችን። ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታመምን ስለነበረ ምንሻው ራሴ የገባውት ቃል ነው። ምክንያቱም አንድ ለሊት አንድ ጧትን የምንመኝበት ዘመን የነበረ ጊዜ ነበር። በጣም ታምሜ ስለነበረ ከዳንኩኝ ይሄንን አደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። ስለዚህ ይሄንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሐሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት 9 ወር በላይ ያለመታከት በፌስቡኬ ላይ አዳዲስ ሐሳቦችን ያመጣው ይሄንን ስሩ ይሄ እንደዚህ ይሰራል ይያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል አክሰስ ቱ ካፒታል ወይም ደግሞ ነው እሱ በኮሚኒቲ ኮላተራል የተመሰረተ ፈንዶችና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሐሳብ ከመጣለት ኢሚዲየትሊ ሐሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሐሳቡን የሚተገብርበትን ወይ ነው። እሱንም እንደ ድር ቁብ ቅንጃ እንደ ደቦ ዳቆልቋይ እንደ መሶብ የሚባሉ ሞዴሎች አሉኛ ሀገር በጣም የሚገርም የማህበረሰብ ሁሉ የማህበረሰብ ይሁንታ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበርና ለማለማመድ ነው እንዲያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች አጣሞች ምናልባት በእርዳታ ላይ የተመሰረተ ታታክር የሚያደርጉ ኖርማሊ በስራ ላይ የተመሰረተ ቢያደርጉ ብዙ ሰው ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሚዲያ እንቅስቃሴ ጀመርኩኝ። ለቀጣይ 3 ወር ይቀጥላል።
አዳዲስ የስራ ፈጠራ ሐሳብ ያላቸው ወጣቶች ማበረታታት አላማ እንዳለ የገለጹት ይመራ ግብር እስካሁን 5 ዙሮች በፌስቡክ የቀረቡ የፈጠራ ሐሳቦችን አወዳድረው በመምረጥ የመነሻ ወረት የሚሆን ገንዘብ ለአሸናፊዎች ስለመስጠታቸው ባለሀብት ይናገራሉ።
ምንድነው ማረገው? በ3 መስመር ወይ 30 ወርድ ወይም ቃላት ባልበለጠ ሐሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ 100,000 ብር ግለጹ። ከዛ በኋላ ደግሞ ይሄንን ነገር በ3 ወር ውስጥ ለውጥ አታያለው ነው። የማይመለስ ብር ነው መሰጣቸው አክቹአሊ ለውጥ እንዲያሳዩ ነው። ደን ይሄንን ሲያደርጉ ብዙ ሰው ላይክ ያረጋቸዋል። ብዙ ሰው የሚያቃቸው ሰው ከዛ ከሚያቃቸው ከኛ ከሚያቀን ሰው ደግሞ እነሱን የሚያቃቸውና ሐሳባቸውን የወደደላቸው ሰው ይሄንን ሰው አቀዋለሁ እቺን ልጅ አቃታለሁ ቢሰጣት ትሰራለች የሚል ቬሪፊኬሽን 3-4 ከተገኘ ብሩ ይሰጣል። ትልቅ የማህበራዊ ድጋፍ ያገኘ ብሩን ያገኛል እንትን ያደርጋል። ስለዚህ ያሸነፈ አይመጣም። ስለዚህ ያላሸነፈ ደጋግሞ ሁሉ ጊዜ ታውት ኦፍ ክላሪቲ ወይም ያሳብ ንጽህና ልበለው መሰለኝ እንደዛ እስኪ ኖረው ድረስ ይደጋግማል እንትን ያደርጋል። ይሄንን 3 ስቶሪ ዘነው እንሄዳለን ማለት ነው። አሁን ያለበት ደረጃ 5ኛው ላይ ነው ያለው። ሽልማት ሸልመናል 5ኛው ላይ የጀመርነው ሰሞኑን ስለሆነ ኦልሞስት 5ኛው ሽልማት ላይ ደርሻለሁ። 6ኛ 7ኛ ያለ ይከተላል።
ወጣት አብዱ ሰላም ማሩፍ የሚኖረው በራያ አላማጣ ከተማ ነው። ከዩኒቨርሲቲ ከተመረቀ 7 አመታት እንዳስቆጠረ የገለጠልን አብዱ ሰላም በዚህ ባላብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የሥራ ሐሳብ አቅርቦ የሥራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል።
መጀመሪያ ማለት በቤንዚን ምናምን ቸርቻሮ ማለት ሰራ ነበር። ዘላጋታኒ በተፈጠሩ ዶርነሳ ምክንያት ስራው ምናምን አቆመን ያለንን ብር ራሱ ጨርሰና የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለማወድ ብዙ ጊዜ ምካተው እንደዚህ ስራ ምናምን ሁኔታዎችን ምናምን ነው እየተካተልኩ ያለሁት። ዘላጋታኒ ተለጥፎ ሳይውስ ክድል ለሞክር ብዬ ሐሳቤን አጋራሁኝ። ዘላጋታኒ ብዙ ሰዎች ስለወደዱትኝ ያሸነፍኩ ማለት ነው። ያቀረብኩትኝ እኔ ባለትዳር ነኝ ሚስቴ የርስቤትና የትራስስና ሙያ ስላላትኝ ይህን እድሉን ካገኘሁኝ በዚህ መዋደር እፈልጋለሁኝ ምናምን ብዬ ነበረ። እዛ ያሉት ሰዎች ምናምን ምንም አያውቁኝም ሀሳቤን ብቻ ስለወደዱትኝ አብዛኛዎቹ መርጠውኛል። በዚህ ሆኖ አሸናፊ ሆንኩትኝ። በመጀመሪያ ማሸነፌ ምናምን እንደተነገረኝ ልጅ በውስጥ መስመር እንኳን ደስ አለህ አሸንፈህ ምናምን አለኝ። እዛ ብሩ ወደ እኔ አካውንት ገባ። አሁን እንግዲህ ሳምንት ምናምን የሆነ ነው ወደ ስራ ከገባን።
በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ወይዘሮ ሀውለት አህመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው።
ታዳጊ ሀገሮች ላይ ያው እኛን ጨምሮ ከስራ መፍጠር በተለይ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኬል የሚሰሩ የፋይናንስ የማድረግ ብዙም ልምዱም የለም በፍላጎቱም ራሱ ያለ አይመስልም ዝም ብለህ ስታይ ማለት ነው። እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች አሁን ያነሳው በማህበራዊ ሚዲያ ባንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሀሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ ችያለሁ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ይችላል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኝነት በሚናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ይችላል። ግን ይሄንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ እዚህ ማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት ይህን ፋይናንስ የማድረግ ከፍተኛ እጥረት ውስንነት መኖሩን ነው የምታየውና በአስር ሺዎች የሚቆጠሩ ሀሳቦችን ስናይ ሰንብተናል ማለት ነው በዚህ ጥቂት ቀናት ውስጥ።
የመራ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላችሁን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጅምር ነው የሚሉት ባለሀብቱ ቀጣይ ምዕራፎችም እንዳሉት ይናገራሉ።
ሚሽን 100 ሺህ ብር አያሁኑ ነው። ሚሽን 100 ሺህ ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን 500 ሺህ ብር አለኝ እሱም የተወሰነ ይሄዳል ቅስ ያልና ከዛ ደግሞ ሚሽን 1 ሚሊዮን ብለን እናመጣለን እሱ ዛጋይ ቆማል ማለት ነው። እሱን ከጨረስን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በመናምን እንደዚህ ሐሳቡ አለ ገንዘቡ አለ ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያፈጽሙት የሚለው ፌዝ አለ ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሚዲያው ላይ ሊሆን ይችላል ሌላ ሰው ወይ ደግሞ ሌላም ሰዎች ሊሆኑ ይችላሉ ሐሳባቸውን ይዘው መሸጥ ሐሳብ መግዛት ፓርትነርሺፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከነዚህ ከአራቱ ፌዞች ውስጥ ኤክስፐሪመንታል ስለሆነ ጥናት ስለሆነ ከአራቱ ፌዞች ውስጥ ቢያንስ 1000 ኦልሞስት ባለጸጎችን ወጣቶችን መፍጠር ነው።
የአዲስ አበባ ዩኒቨርሲቲ መምህርት ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆን ይጠቁማሉ።
ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም የሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ሺ ወይ 3 ወይ 4 ነው ፒክ አድርጌ ልጽፍ የሚችለው ማለት ነው። በጣም ብዙ ናቸው እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችም ወይም ደግሞ ስራ ፈላጊዎችን ማሰባሰብ እና ማስጠለልም ጭምር ነው እና ሁሉም ሰው በተለይ የሚችሉቱ አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሮ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ አሁን የፋይናንስ ተቋማት ምንም በቃ የተለመደ ነው። ኮላተራል ታይዛለህ፣ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል የምትችል ምናምን በቃ የተለመዱ ክራይቴሪያ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይምና በጣም መስፋፋትና መጠናከር ያለበት ነው ብዬ አስባለሁ።
እንደ ኢትዮጵያ ያሉ ከፍ ያለ ስርዓት ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ ሀውለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ ዓላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ባለማድረግ ውጥን እንዳላቸውም ሀሳባቸውን አጋርተውናል። ከአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ቻችን አባቶች ስለናችሁ አብተን እናመሰግናለን። ይሁድ ምሽት መስተናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መስተናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና በየያላችሁ አድርሱን። ኤደን ገረመው መስተናዷን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምጽ ባለሙያዎች መዘጋጆች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም ይሁድ ምሽት።